ኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙጌታ ጓንጉል ከ10 ዓመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል።
ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ ያለ ዩኒቨርሲቲ ፕሮፌሰሮችን ስታይ ለሱም ሞዴል አድርገህ ስትነሳ እና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓት ስገባ ደስተኛ ነበር። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። በዩኒቨርሲቲ መምህርነት ባሳለፉባቸው 18 ዓመታት ውስጥ ግን ሙያውን በተመለከተ ብዙ ነገሮች ተቀይረዋል ይላሉ።
አዲስ አበባ ዩኒቨርሲቲ ተመርቄ ለመጀመሪያ ጊዜ 45 ዩኒቨርሲቲ ነው በታሪክ ትምህርት ክፍል የተቀጠርኩት እና ሌላም ስራ አግኝቼ ነበር። ከዛ ሁሉ አስበልጬ ነው መምህርነትን የዩኒቨርሲቲ መምህርነትን የገባሁት። ምክንያቱም በዛን ሰዓት ያው የሚከፈለውን ብዙ ባይሆንም የሚከፈልን ነገር በአገሪቱ ላይ ያኖር ነበረ። አስታውሳለሁ 1990 ነው የተቀጠርኩት እና በዛን ሰዓት የገንዘቡ የመግዛት አቅሙ ትልቅ ስለነበረ ሪሰርች ስለምንሰራ ትርፍን ሰዓት ስለምናገኝ ዩኒቨርሲቲ ውስጥ ማስተማር ከብሩም የበለጠ የማህበረሰቡ ጋር ያለው ግንዛቤ ለእኛ የሚሰጠን ክብር ትልቅ ስለነበረ በጣም ደስተኛ ሆኜ ነበር የምሰራው። እስከ 2000-2005 ምናምን አካባቢ ትልቅ ነገሮችን እንሰራ ነበረ። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ ያን የሚሰጠን ገቢ በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ። ይገናኛል ያው ሳይኮሎጂካል የእኛ ግንዛቤ መምህራንን ማክበር ከኑሯቸው ጋር ከሚሰሩት ስራ ጋር ሰው ክብር የሚሰጠው ከዛ ጋር ተገናኝቶ ነው እና አሁን እሱ እየላላ ሄደ እና ሀገሪቱ ላይ አሁን የትምህርት ሁኔታ በጣም አጠያቂ ውስጥ እየገባ ሄደ ማለት ነው። ገና እያየሁት ምን የመጣሁበት ሁኔታ
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
የስርዓቱ ሂደት ራሱ የተማሪውን ጥራት፣ የመምህራኑ የማስተማር ቴንደንሲ፣ የኑሮ ሁኔታው፣ የማህበረሰቡ አመለካከት ለመምህርነት ሙያና ለከፍተኛ ትምህርት ተቋማት እነዚህ እንደገና ደግሞ አንተ ሪል እየሆንክ ያለው በፊት አስፓይራት ታረገው የነበረው ነገር እና አሁን በተጨባጭ ሲስተም ውስጥ ገብተህ እያገኘው ያለው ነገር ከፍተኛ የሆነ ጋፕ መሆኑ ስታይ ያኔ የሚፈጥረው ስሜት በቃ የነበረውን ስሜት ያሽቆለቆለ መጣ። በከፍተኛ ትምህርት ስርዓት ላይ አሁን 10ም ዓመት አስተምር 20ም ዓመት አስተምር መጀመሪያ የተቀጠርክበት እንደ ሞዴል ነው የምትሄደው። ትምህርት ማሻሻል ካላደረክ ማለት ነው። ለምሳሌ አንድ በፒኤችዲ የተመረቀ ተማሪ 3ኛ ዲግሪ ያለው ማለት ነው የሚከፈለው የገንዘብ መጠን የተጣራ ደሞዝ 13,500 ብር አካባቢ ነው። በአንጻሩ በትንሹ ነው የኮንዶሚኒየም ቤት እንኳን እከራያለሁ ብሎ ያሰበ አንድ መምህር 10,000 ብር ነው ደሴ ውስጥ ባለሁለት መኝታ ውስጥ የሚከፈለው። ስለዚህ የኑሮ ጫናው ነው። ስለዚህ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን ግን በቃ መሰረታዊ የሆነውን ፍላጎትን በማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አልችልም። እና አሁን ምናልባትም እንደውም ልጆች ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት እዚህ ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀቀው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝና ጥቅማጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም ተመረጠ በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተተንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዝዳንት ናቸው።
ዩኒቨርሲቲው ምራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ ዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ የጀነራል መንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡት። ለምሳሌ መኖሪያ ቤት ጋር ተያይዞ የአጠቃላይ ትምህርት መምህራን እና የቴክኒክና ሙያ መምህራን የመኖሪያ ቤት መስሪያ ቦታ ፓኬጅ ተጠቃሚ ናቸው። እሱም በ2008 ነበር የጸደቀው እና በብድር ደረጃ ለጊዜው ዩኒቨርሲቲ መምህራንን አላካተተም። ያኔ ምክንያቱም ዩኒቨርሲቲ መምህራን የቤት አበል አላቸው። እንደገና ደግሞ ዩኒቨርሲቲዎች ገንብተው የአከራዩቸው ወይም ሊሰጧቸው ይችላሉ የሚል ነበረ። በሂደት ግን እነሱንም ለማካተት ነበረ ታስበው የነበረው። ያው በተለያየ ምክንያት እሱ አልተሳካም። እሱም ጥያቄ ነበራቸው። ሌሎችም ጥያቄዎች አሉ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተዘዞ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትን ምላሽ እንሰጣለን ብለው መንግስት ያው እሱ በቶሎ ተፈጻሚ አይደለም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ።
መማር ማለት ሁሉን አቀፍ የያዘ ነው። ኢኮኖሚን፣ ፖለቲካውን፣ የሁሉንም እድገት ምንጭ ነው ተብሎ ስለሚታሰብ አሁን የሞራልን ጥያቄ እየሆነ መጥቷል። አሁን መማር ማስተማሩ ክላሶችን ስናስተምር እኛ እና ተማሪዎች ባለው ግንኙነት ራሱ ተማሪዎችን የሚጠይቁት ምንድን ነው? በቃ መማር ምንም እንዳልሆነ ይጠይቃሉ። ክላስ ውስጥ መማር ምንም ትርጉም እንደሌለው ለምን ታስቸግሩን አላችሁ ነው የሚለው። እኛ ስንይዛቸው ጥራት ለማስጠበቅ ስንሄድ እና እኛን ስለማናደርገው ነገር ለምንድን ነው የሚታካብዱ ግን አይነት ነገር ነው የሚሉት። ይህ የሚያሳየው የሞራል ውድቀት ድሽቀታችን ነው የሚያሳየው። እና የእኛን ብዛኛውን የተያዘው ከሚኛ ከምናገኘው ገቢ ጋር ነው። እና ይሄ ጥያቄው በጣም ሰፊ ጥያቄ ነው። በማህበረሰቡ ጋር የሚያስጠይቅ ቤተሰብ ራሱ ይጠይቃል፣ ማህበረሰቡ ይጠይቃል። መምህር ነኝ ማለት አሁን እኛ መምህር ነኝ ብሎ መናገር ራሱ እስከምናፍር ድረስ ነው። እና ይሄ ደግሞ ኤቭሪቲንግ ከንትን ጋር ይገናኛል። ይሄ የሞራል ጥያቄ አውሮ የሚሆን ነው። አንድ ሰው አስተያየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው። እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጀኔሬሽን የተሻለ ነው የሚሄደው። ለስራ በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የሚያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይሄኛው ደግሞ ቀስ ብሎ አንዴ የመጣ ሳይሆን የፖለቲካ ሲስተሙን ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማረው ኃይልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት እንትኖች አሉ። ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምሬትስ ሽብሩ ተርላም የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማር የሚያገለግሉ ጽሑፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ ቤሰርቼ ልጆች ግስት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታን ጊዜም ስናስተምር የምናገለግል የኢትዮጵያን ሕዝብ ሀገር እንጠቅማለን ተብሎ ታስቦ ነው። ከውጭ ሀገር አንቆይም ብለን ሁላችን ወደ ሀገር ተመለስ። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረም ወገንም ወደ ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንዲሁ መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ ሊሆን የሚበቃ አይደለም። እና ያን ጊዜ የነበረው መስተጋበር አሁን የለም። ያን አይነት የሚያስፈልጉትም በብዛት ያባ መስለኝ አሁን ውከት በብዛት ከስልጣን ነው የሚመነጨው። ማዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሳቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸው ይናገራሉ።
አጠቃላይ ይህን ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነበረው። አሁንም አጠናቀን እያቀረብን ነው። እንግዲህ ፍልሰትም አለው ብሎ ሁለተኛ ደረጃ ነበር በአብዛኛው የሚስተዋሉ። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። ወደ ችግሩ ሰፊ ነው። የዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብረው ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
የኢኮኖሚው እንትን የመጀመሪያ ነው። ምክንያቱም አንድ ሰው ሳይበላ ሊመራመር ሳይበላ ሊያስተምር አይችልም። ይሄ መንግስትም ያውቀዋል፣ ማንም አካል ይህን ያውቀዋል። ለዚህ እንዴት ይመለስ የሚለው ነው ትልቁ ችግር። የኢኮኖሚው ጥያቄው መመለስ እንዳለበት መንግስትም የሚያውቀው አይመስለኝም። ግን የአቅም ጉዳይ የምናምን ሲሆን ከዛ ጋር ተያይዞ እንዴት ይመለስ የሚለው ነው። ከዛ የዘለለ ግን ከዛ አልፎ ግን ብዙ ጥናቶች መጠናት አለባቸው። ዩኒቨርሲቲ ውስጥ የሚያስተምሩ መምህራኖችም የእኛ ብቃትም መታየት አለበት። ግን ቀጥታ የሚታየው ግን ግልጽ የሆነው የሚታየው እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለብኝ። ይሄ ማንም ሰው ሰሳንትን ሳይሎ የሚፈታ ነው። ከኤሌመንታሪ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር። ኢኮኖሚውም እንዳለ ሆኖ እንደ በትምህርት ፖሊሲዎች ችግር ይመጣል። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ምን ይዲያ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንዲ ከተገኘ ማለት አንድ ሀገር የሆነ ድር ካመጣ ለዛ ነው የሚቀየር፣ ተጠንቶ ምን ተብሎ አይደለም። እሱ ረጅም ጊዜ የሚወስድ ነው ጥናት የሚይዘው ያልኩት እሱን ከሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው።
በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል።
እንግዲህ አሁን የምናነሳው ችግር የችግሮች አንዱ ክፍል ብቻ ነው እና በአጠቃላይ ችግሮቹን የሚያስተናግድ ከፍ ያለ መዋቅር ተዘጋጅቶ በዛ ደረጃ ላይ መተማመን እና መተሳሰብ እና መደማመጥ ከተጀመረ በኋላ አጠቃላይ ያሉ ችግሮች እየተቀረፉ በየመስመሩ የትምህርቱን በትምህርት የእውነት አስተዳደሩም በሀቀኛነቱም አገር ወዳድነቱም በተለያዩ ፈርጆች እየተስተናገዱ ሊሄዱ ይችላሉ የሚል ግምት አለ እና እንደው ምን አለ የተጀመረ ብለህ ብትጠይቀኝ አሁን ፕሮፌሰር መስናሪያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለ እና ስምምነት ላይ ከተደረሰበት ከሱ ስር የተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል ይሆን የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ሕዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ ምናችን ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ይሆን የሚል እምነት ነው እንግዲህ ያለኝ።
በኢትዮጵያ በአሁኑ ወቅት 46 የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህ መካከል 8ቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49 ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። 2015 የነበረው አጠቃላይ ተማሪዎች ቁጥር ከ460 ሺህ በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።